ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ትራንስ ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ። ዛሬ ላይ ቆም ብለን ልናስብ፣ የትናንቱን ጥፋት ላንደግም፣ ለልጆቻችን ነገ ልንሰራ ይገባል።
እዚህ ዩናይትድ ስቴትስ ውስጥ በርካታ ህጻናትና ታዳጊዎች የአድዋን ድል በዓል ዘክረዋል። ይህን የተመለከተው መሰናዶ በምሽቱ ይደመጣል። ሌሎች ጉዳዮችንም ያካተተውን መርሃ ግብር ሀብታሙ ዝዩ እመራለሁ። ብርሃን ኃይሉ ደግሞ በቅንብሩ አብራን ትቆያለች። አብራችሁ እንድታመሹ አስቀድሜ ጋብዛለሁ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያውያን ጣሊያን ወራሪ ኃይል ላይ የተቀዳጁትን ድል በዘከሩበት ዕለት በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ትውልደ ኢትዮጵያውያን ህጻናትና ታዳጊዎች በበኩላቸው በልዩ የኪነ ጥበብ ድግስ የአድዋን ድል አክብረዋል። የአቡጌዳ ቋንቋና ባህል ተቋም ባዘጋጀው ልዩ መርሃ ግብር ላይ ከመዝናኛ ዝግጅቶች የተሻገሩ የቁም ነገር አፍታዎችም ተከውነዋል። ዝግጅቱን በአጭሩ እናስቃኛችሁ። መለከት እየነፉ ነጋሪት እየጎሰሙ እልፍኙን ሰንጥቀው የሚያልፉት ብላቲናዎች አብዛኞቹ ዩናይትድ ስቴትስ ውስጥ ተወልደው ያደጉ ናቸው። ይሁንና ዛሬ በብዙ ሺህ ኪሎ ሜትሮች ርቃ የምትገኘውን የእናት አባታቸውን ሀገር ኢትዮጵያን የድል ቀን የማክበር ኃላፊነት አደራ ተሸክመዋል። መድረኩን በተቆጣጠሩ አፍታ አደራቸውን በተገቢው ሁኔታ የጠበቁ የመሆናቸው እውነታ ግልጽ የሆነ ይመስላል። ቨርጂኒያ ግዛት ውስጥ በተካሄደው ታላቁ የአድዋ ድል መታሰቢያ በዓል ላይ እንገኛለን። የዚህ ልዩ መርሃ ግብር አዘጋጅ አቡጌዳ ቋንቋና ባህል ተቋም ኃላፊ መስታወት ፈለቀ ተቋሙ ዓመት ጠብቆ መሰል ዝግጅቶቹን የማስተናዳቱን ዓላማና ተያያዥ ግብሮቹን ለታዳሚው አስረድተዋል።
ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ። ዛሬ ላይ ቆም ብለን ልናስብ፣ የትናንቱን ጥፋት ላንደግም፣ ለልጆቻችን ነገ ልንሰራ ይገባል። ባህል፣ ቋንቋ፣ ታሪክ ማንነትን ይገልጻሉ። ተቋሙ ላለፉት 6 ዓመታት ተማሪዎች ሀገራቸውን እንዲወዱ፣ ቋንቋቸውን፣ ባህላቸውና በታሪካቸው እንዲኮሩ ትልቅ ስራ ሲሰራ ቆይቷል። ይህንን ታላቅ ዓላማ መሰረት አድርጎ የተቋቋመው አቡጊዳ ቋንቋና የባህል ተቋም ከተመሰረተበት ከወርሃ መስከረም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ በርካታ ተማሪዎችን በመቀበል ሲያስተምር የቆየና ከ2020 ዓ.ም ጀምሮ አድማሱን በማስፋት የርቀት ተማሪዎችን ከሁሉም የአሜሪካን ግዛቶች በመቀበል የአማርኛ ቋንቋ፣ የግብረ ገብ ትምህርት፣ የኢትዮጵያን ታሪክና ባህል ትምህርቶችን ሲያስተምር ቆይቷል።
በዚህ ልዩ መርሃ ግብር ላይ በልዩ ክዋኔ ጥበብ ታዳሚውን ያዝናኑት ሕፃናትና ታዳጊዎችን ብቃት የተመለከተ፣ የቋንቋ ክህሎታቸውን ያጤነ፣ ብዙ ትኩረት የሚነጥቁ ትዕይንቶች፣ ብዙ ተግዳሮቶች ባሉበት ሀገር እንዴት ሊያሳኩት ቻሉ ብሎ መጠየቁ አይቀሬ ነው። በተቋሙ ውስጥ የአማርኛና ስዕል ትምህርቶች መምህርት ፍቱን ጌታቸው የመምህራንና ወላጆችን ትብብር ለስኬቱ ይጠቅሳሉ።
እኛ መጀመሪያ ዓላማችን ከወላጆች ጋር አብረን መስራት ነው። ብዙ ጊዜ ያው ወላጅ የሰራውን ነገር እኛ እናጠብቀዋለን ማለት ነው ነው ገብቷል። አንዳንድ ጊዜ ከወላጅ የሚወጣውን ቃል ልጁ ያልተረዳውን እኛ ትምህርት ቤት መጥቶ ሲደገምበት ማሚ እኮ እንደዚህ ትለኛለች ይችላል ማለት ነው ገብቷል። ስለዚህ ያንን ቃል እናጽፈዋለን፣ ያ ነገር ውስጡ ፕሪንት ሆኖ ይቀራል ማለት ነው። ስለዚህ ከወላጅ ጋር አንድ ላይ ነው የምንሰራው። ፈታኝ ቢሆንም ልጆቹ ግን በጣም የመቀበል ችሎታ አላቸው። በሚገርም ሁኔታ እኔ 5 ዓመት አስተምሬያለሁ አቡጌዳ፣ ምንም የማይችል ልጅ ሲያነባ ይቻላል። ስለዚህ ያ ከደሞዝ በላይ ነው።
መምህርት ፍቱን በተቋሙ ለተማሪዎች ከሚሰጠው ቋንቋና ግብረ ገብ ትምህርቶች ባሻገር የአድዋ ድልን የመሰሉ ልዩ ታሪካዊ ክስተቶችን ለትውልደ ኢትዮጵያን ተማሪዎች ማጋራት ያለውን ፋይዳም ያስረዳሉ።
በተለይ ደግሞ ከሀገርህ ርቀህ ስትኖር አይደለም አንተ ሌሎች ሰዎች አይተውህ ኢትዮጵያዊ መሆንህን ያውቃሉ። ምክንያቱም ቅኝ አልተገዛንም። ባህሪያችን የተለየ ነው። ስለዚህ ይሄንን ማነታችንን ያላከበር ሌላ ምን እናከብራለን? ስለዚህ ይሄ ማነታችን መሰረት ስለሆነ ልጆቹ ይሄን ነገር እንዲያቆት መሰረቱን እንዲያቆት የተከፈለው ዋጋ እንዲያቆት ብለማድረግ በተለየ ወላጅ ኮሚቴ ትልቁን ሚና ይጫወታል። ልጆቹም አልባሳቱንም እንደምታዩ ነው። ስዕልም ውድድርም አለ፣ ስዕልም ይሰራሉ። እና ይሄን ነገር ለማሳወቅ በየአመቱ ያው አድዋ የኢትዮጵያ መሰረት ነው፣ የማንነታችን ትርጉም ነው። ስለዚህ ይሄን ነገር ለማድረግ የተገደድነው ለዛ ነው።
በዚህ ዝግጅት ላይ ህጻናት ህብረ ዝማሬዎችን አሰምተዋል። ማንነትን ማወቅና መረዳት ያለውን ፋይዳ አመላካች አጭር ተውኔትም አሳይተዋል። በወላጆችና በልጆች መካከል ታሪክ ቀመስ ጥያቄ ውድድሮች ተከናውነዋል። እኒህ ሁለት ወንድማማቾች ደግሞ የኢትዮጵያውያን ጀግኖችን ድል ለመዘከር የስዕል ጥበብን ተጠቅመዋል።
እኔ ስም ቃለመለክ ስማተ ነው እና ይሄ ስዕል ሰዓሊ ነኝ። ይሄ ትልቅ የሚታወቅ ሰው አይደሉም። ይሄ ተራ ወታደር ነው። ተራ ወታደሮቹ እንዳይረሱ ይሄን እነሳልኩት። ስም አቤሜሌክ ሰማተ ነው እና ይሄ አጼ ሚኒሊክ የሳልኩት ነገር ነው። እሳቸው ነበሩ የዋናው አዛዥ ለአድዋ።
ዝግጅቱ ከመዝናኛ ዝግጅቱነት በተጨማሪ የቁም ነገር አፍታዎችንም አስተናግደዋል። የታሪክ ጸሐፊውና ተመራማሪው ዶክተር ገበየው ተፈሪ ታሪክን ለተተኪ ትውልድ በመሰል መርሃ ግብሮች በኩል ማስተላለፍ ያለውን ፋይዳ ቃኝተዋል።
እንደኔ አስተያየት አሉ አጼ ሚኒሊክ፣ እንደኔ አስተያየት ህዝብ በመሳሪያ ብቻ ሳይሆን በመጽሐፉ ራሱን ይከላከላል አሉ። በመጽሐፍ አይደለም ያሉት፣ በመጽሐፉ ራሱን ይከላከላል። እና ይሄ አባባል ትልቅ ትርጉም አለው። ታሪክን፣ ቅርስን ጠብቆ መያዝ አገርን፣ ማንነትን ጠብቆ እንደመያዝ ስለሚቆጠር
ልጆቻቸው በመሰል ተጓዳኝ መርሃ ግብሮች ውስጥ እንዲሳተፉ ካደረጉ ወላጆች መካከል አንዷ ወይዘሮ ማርታ ታደለ ናቸው።
ዋናው ምክንያቴ የኔም ባለቤቴም ልጆቻችን ፊደል እንዲቆጥሩ ብቻ ሳይሆን ማንነታቸውን እንዲያውቁ፣ እነሱን ከሚመስል ልጆች ጋር እንዲውሉ፣ የሀገራቸው የሀገር ፍቅር ምንድን ነው የሚባለውን ነገር እንዲያውቁ፣ በቃ ዋናው የኛ አላማችን ስንከታቸው እሱ ነበር። እዚህ ከመጡ በኋላ አያቶች እኔ አያቴን አለች አሁን በሕይወት በስልክ በራሳቸው ቋንቋ ያናግራሉ። ደብዳቤ ሁሉ እስከ መጻፍ ድረስ። ሌላው ደግሞ አዲስ አበባ ስንወስዳቸው በቃ ስሜቱ አለ እና እዚህ መጥቼ ቋንቋዬን የምማርበት ትልቋ ልጅ አርሴማ ቋንቋዬን እኮ ማወቅ የምፈልገው እዚህ መጥቼ በቋንቋ እያናገርኩኝ የራሴን የሀገሬን ሰው እንድረዳ እስከ ማለት ደረጃ ደርሳለች ማለት ነው።
የቨርጂኒያ ግዛት ነዋሪው አቶ ፀሐይ ሳሙኤል ሮቢ በበኩላቸው የመሰል ትምህርትና ባህል ተቋማት ፋይዳን አውስተው የበለጠ ተጠናክረው ለመጪው ትውልድ የእውቀት ጥግ የሆኑ ዘንድ ሊደረጉ ስለሚገቡ ርብርቦች ቀጣዩም ብለዋል።
በጣም አስፈላጊ መሆኑን ማወቅ አለብን። ልጆች የተለያየ ነገር ነው እየሰሙ ያሉት፣ የተለያየ ነገር ነው የሚያዩት። እንደዚህ አይነት እየተሰበሰቡ ራሳቸውን ከሚመስል ሰው ጋራ እንዲህ አይነት ፕሮግራም ላይ ተሳትፈው እነዚህን ነገሮች አውቀው አይደንቲቲያቸውን ራሳቸውን ኦኬ እኛ እንደዚህ አይነት ጥቁር ኩራተኛ ሰውኖች ብለው መኖር ምንም ሌላ ከምናደርገው ነገር በላይ እንጂ በታች ሆኖ መታየት የለበትም። ስለዚህ ቤተሰቦች ይሄንን ልጆቻቸውን እንዲህ አይነት ኤክስፖዠር በደንብ ማሳየትና እንዲህ አይነት ውስጥ መክተት አለባቸው። እንዲህ አይነት ፕሮግራም ሲዘጋጅ ደግሞ መርዳት አለብን። ተሰብስበን እንደዚህ አይነት ፕሮግራሞች ላይ ፓርቲሲፔት እያደረግን ልጆቻችንም እኛ ራሳችንም ማስታወስ አለብን፣ እንደዚህ አይነት ሰዎች ነበርን። ይህንን ይዘን ወደፊት ብዙ ነገር መቀየር እንችላለን።
አቡጌዳ የቋንቋና የባህል ተቋም ላለፉት 6 ዓመታት በሰሜን አሜሪካ የተወለዱና የሚያድጉ ኢትዮጵያንና ትውልድ ኢትዮጵያውያን ኢትዮጵያን ታሪክ፣ ባህል፣ ቋንቋ፣ የግብረ ገብ ትምህርቶችን እንዲያገኙ ሲሰራ መቆየቱ በመድረኩ ላይ ተጠቅሷል። ተያያዥ አገልግሎቶቹ ይስፋፉ ዘንድ ትውልድ ኢትዮጵያውያንም ሆነ ዓላማውን የሚጋሩ ሁሉ ከጎኑ እንዲቆሙም መልእክት ተላልፏል። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ወደ ቀጣዩ ጉዳይ ስንሻገር አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪ የሆኑት በመረት ገዛኝና ጓደኞቹ በትርፍ ጊዜያቸው ከሚሰሩት የምግብ ማድረስ አገልግሎት ጋር በተያያዘ ይገጥሟቸው ከነበሩ ተግዳሮቶች መካከል አንዱ ስፍራዎችን በተገቢው ሁኔታ ጠቋሚ ካርታ አለማግኘታቸው ነበረ። ይህ ችግር ታዲያ የኋላ የኋላ ለመሰል ተቋማት መፍትሄም መሆን የቻለውን ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ እንዲሰሩ አግዟቸዋል። ኤደን ገረመው ከገበታ ማፕስ አጋር መስራቾች መካከል አንዱ የሆነውን በምረት ገዛኝና የአገልግሎቱን ተጠቃሚዎች አነጋግራለች። በመቀጠል ይቀርባል።
በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር፣ አለም ደግሞ እዛኛው ህንጻ ጋር ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ የተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ፣ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ፣ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥሮች ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ዛሃኝና ጓደኞቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል።
ስንመርጥ ያው እንትን ነው፣ በአጋጣሚ ነው። መጀመሪያ ላይ እየሰራን የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሀሳብ አስበን በዛ ላይ እየሰራን ነበረ እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያህል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክሱ ፓርት ላይ ግዴታ ማፒንግ ያስፈልገው ነበረ። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው፣ ምን የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም እሱ፣ እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው፣ በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገን። እና ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸውን ነገሮች መድፈር ይመቸን ነበር ራሳቸውን ቻሌንጅ ማድረግ እና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባላለ እና ሌሎችም እንደዚህ ቲም ሜምበሮች በተለይ አሁን ሲቲዋችን ነው አቤኒዘር እና እሱና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናል እና እሱ ኢኒሽቲቭን ወሰደና አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጭ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ በተለይ ማለት ነው። እና ስለዚህ ለሌሎቹም ለምን አናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው። ስለዚህ አስበን ወይም እንደዚህ መስራት አለብን ብለን የገባነው ሳይሆን ከችግራችን ተነስተን ነው ማለት ነው።
ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል።
ሶፋር አድቨርታይዝመንት እንትን አላልንም፣ አልሄድንበትም፣ አድቨርታይዝ ለማድረግ አልሞከርንም። ጀስት ክላይንቶችን እነሱም አፕሮች የሚያደርጉናሉ፣ እኛም አፕሮች የምናደርጋቸዋሉ እና እየሄድን ሰርቪሳችንን እነግራቸዋለን። እና ደግሞ ሪል ፔን ፖይንት ነው ለነሱ፣ ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም እና ጀስት ኢትስ ሉዝ ነገር ለነሱ። ኦልሶ ደግሞ በዶላር ነው የሚከፍሉት፣ ዶላሩን ማግኘት እሱ ራሱን የቻለ ሌላ ፔን ነው። ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥረው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል ሶሉሽኖች በስነስርዓት እስኪያገኙ ማለት ነው። እና እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘ ናቸው። እንደዛ ነው እስካሁን ድረስ ክላይንቶቻችን ስናገኝ የነበረው። አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ፣ እነ ዛይሮይድ አሉ፣ ናሽናል አይዲ አዲስ የተቋቋመ ገቨርንመንት እሱም አለ እና እነዚህ እና ትንንሾችም እንደዚሁ የፉድ ዴሊቨሪ ላይ ምናምንም የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። ሶ እየመጡም ያሉ አሁን ሲስተማቸውን ኢንተግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው። ሶ ያ እነዚህን ይመስላሉ።
የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብዓት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል።
ያ ቴሌግራም ላይ ቅድም ሽን ያደረጉት ሰው ሁሉ ማግኘት ይችላል ያልኩት አይ ቲንክ ሀገር ውስጥ እዚህ የሚጠቀም በኮል ሴንተር ሆነው የሚሰጡ አፋላጊ ምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ የት አካባቢ ነው የሚገኘው፣ እንዴት አድርጌ አክሰስ ማድረግ እችላለሁ ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይድ የሚያደርጉ አሉ የተለያዩ ካምፓኒዎች። እና የእኛ አላማ ምንድነው? ይህንን ራሱ ለምፎር ፍሪ እዛው ቴሌግራም ላይ ሰው በቀላሉ ለምን አያገኝም? ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል፣ ስለ ካምፓኒ ዲቴል ሊሆን ይችላል፣ የት አካባቢ ይገኛል ምናምን የሚሉ ነገሮች እኛ ጋር ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራን ነው። ለሶሳይቲ ጉድ ሰርቪስ ብለን እናስባለን። ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል። እና ኢቨን ዋን ስቴፕ ፈርዘር ወስደ ነው ኤቲኤሞችን ሊሆን ይችላል፣ ባንክ ብራንቾችን ሊሆን ይችላል፣ አካባቢ ላይ ምን አለ። እንደውም ለክራውድ ሶርሲንግም ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው። በዛ በሚያገኙት ነገር ያንን ነው የምናቀርበው።
የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግ በጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች።
ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። ሰው በሁለት ነገር እናየዋለን። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም አቅጣጫዎችን በሀገር ሰው ሲሰሩ ቶታሊ ዲፍረንት። የጉግል ማፕ አንዳንድ ሎኬሽኖችን ሚስ ሊያደርግ ይችላል። ሆነስትሊ ኮስት ዋይስ በጣም ይገርመን ያደረገው ኮስት ወዘለውት እና ቅድም በምረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ችለናል። በአጠቃላይ ይሄን ይመስላል። ከነሱ ጋር ስንሰራ የነበረው ቀየር ወደ ገበታ ማፕስ ስንቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኤፌክቱን ነው ማየት የሚችሉት። ኤፌክቱን ለስስ ሞር ሪቴልድ የሆነ በሀገርኛ ቋንቋ የተሰራ ሎኬሽኖችን በኢዝሊ ማግኘት የሚችል ዳታ ተጨምሮ የማግኘት ይችለዋል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኤፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትን ክፍተቶች ከና በምህረቱ ጋር ሆነን ፊል እያደረግን እንግዲህ እንደ ማሻሻያ እያደረግን አንድ ላይ እየሰራን ያለ ነው።
የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰን ምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማፕስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጭ በሚኖሩት ስራዎች ላይም ገበታ ማፕስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት።
አዲካ ታክሲም እዚህ ሎካሊ ነው ደቨሎፕ ያደረግነው ሲስተም ነው። ለሎካል ታለንት የተለየ ፍላጎት ስላለን እና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ ዋይ ዶንት ዊ ጊቭ ኢት ቻንስ እድል ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግ ነው። ብዙ ራሱ ቴስት አላደረግ ነው። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል። እና ለኛ ከሚያቆራ ነገር ከወጣቶች ጋር እንመስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ መንከፍለው በዶላር እንከፍል የነበረውን ነገር በብር ነው መንከፍለው ፕላስ ቀንሶልን ነው ኦቶፖ ዘደ ደግሞ ሪሲት እናገኛለን እዚሁ ማለት ነው ከገቢዎች ጋር ሱ ማወራረድ እንችላለን አዲካ ታክሲም ሌላ ሀገር ላይ ይሄድን ስለሆነ አሁን ሳውዝ ሱዳን ጁባ ካምፓላ ኡጋንዳ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል ኦልሬዲ የሉሳካውን ሎንች አድርገናል ሶ ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው ምናምን
የገበታ ማፕስ አጋር መስራች በመህረተ ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን ጥቂት አመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑን ማስተዋቀል ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። በመቀጠል አሉላ ከበደ መስማት ስለተሳነው ጋናዊ የፎቶግራፍ ባለሙያ ይነግረናል።
የ17 አመቱ ጆብ ኒምቢ ቃል አውጥቶ ተናግሮ ያውቅም። ከንግግርና የመስማት ተፈጥሮ እክል ጋር ነው የተወለደው። ኒምቢና ሌሎች እርሱን መሰል የንግግርና የመስማት ተፈጥሮ እክል ያለባቸው ተማሪዎች የፎቶግራፍ ጥበብ በመቅሰም አንደበት የሚጨር ክህሎት በማዳበር ላይ ይገኛሉ። በማነሳቸው ፎቶግራፎች አማካኝነት የህይወቴን ጉዞ ለዓለም ማካፈል ያስደስተኛል የሚለው ኒምቢ በተመሳሳይም ሌሎች አካል ጉዳተኞችን ማነቃቃት እንደሚሻ ያስረዳል። ይሁን እንጂ ኒምቢና ኩዮቹ በማንነታቸው የሚፈጸምባቸውን አድሎዎች ጨምሮ ብርቱ ፈተናዎች ይገጥሟቸዋል። ከሚገጥሟቸውም ሌሎች መሰናክሎች ውስጥ አንዱ የስልጠናና ለስራ የሚያስፈልጓቸው ግብዓቶች ውሱን መሆናቸው ነው። በጋና የስታቲስቲክስ አገልግሎት ግምት መሰረት የመስማት ችግር ካለባቸው ልጆች መካከል ጥቂቱ ብቻ ናቸው የከፍተኛ ትምህርት እድል የሚያገኙና መከታተል የሚችሉት። ሆኖም ኒምቢ ታዲያ ያዘውን ዳር ለማድረስ ቆርጦ ተነስቷል። የፎቶግራፍ ጥበብን ለሳቬግሎ መስማት የተሳናቸው ተማሪዎች ትምህርት ቤት ያስተዋወቀው ጆፍሪ ቡታ ነው። በሙያው ለሽልማት የበቃው ቡታ በፎቶግራፍ ጥበብ አማካኝነት የተገለሉ ወገኖች ታሪክ እንዲሰማ የማድረግ ዘመቻ ይዟል። ፕሮጀክቱም የፎቶግራፍ ጥበብ ለለውጥ ይሰኛል። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ አመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያሉ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችን መከተብ ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ።
Trained people assist people to tell their own story and community define themselves and as well as using
ሰዎች ፎቶግራፎች ወይም ምስሎች በመጠቀም በሚኖርበት ማህበረሰብ ውስጥ ታሪኮችን ለሌሎች ማካፈልና እንዲሁም ማህበረሰቡን ለሚመለከቱ ጉዳዮች እልባት ማበጀት እንዲችሉ ማሰልጠን ወይም መርዳት ፈልጋለሁ።
የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ አመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያለ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችንም መከተብ ይችላሉ።
So with the power of photography they can tell stories around them. They can become
የፎቶግራፍ ጥበብን በመጠቀም በዙሪያቸው ያሉ ታሪኮችን መተረክ ይችላሉ። ወደፊትም የፎቶ ጋዜጠኞች አለያም የቴሌቪዥን ወይም የሬዲዮ ጋዜጠኞች ሊሆኑም ይችላሉ።
የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ በሚያቀርባቸው መማሪያ ቁሳቁሶች ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ።
You have seen a picture somewhere that has connection with what you are going to deliver, the lesson you are going to deliver. And so you use a camera to take that photo, bring it to the class, and then show it to the children.
ለተማሪዎች ከመታቀርበው ወይም ደግሞ ከመተሰጠው ትምህርት ጋር የተያዘ ምስል የሆነ ቦታ አይተሃል እንበል። ከዚያም ካሜራ በመጠቀም ፎቶግራፉን ለማንሳትና ወደ ክፍል አምጥተህ ለልጆቹ ማሳየት ትችላለህ። በዚያም አማካኝነት የትምህርቱን አቀራረብ ማበልጸግ ትችላለህ።
ቡታ ፕሮጀክቱን ጋና ውስጥ እንደሚገኙ ሌሎች 10 ተጨማሪ ትምህርት ቤቶች ለማስፋፋትና የተማሪዎቹ ስራም የሚታይበት አውደ ትዕይንት የማዘጋጀት እቅድ አለው። ሌላው እቅዱ ደግሞ ተማሪዎቹ የልምምድ ትምህርት የሚያገኙባቸው የመገናኛ ብዙሃን ተቋማትን አፈላልጎ ማመቻቸት ይፈልጋል። እናም የረጅም ጊዜ እቅዱ ደግሞ የአካል ጉዳተኛ ተማሪዎችን አሰልጥኖ ለውቅናና ለላቀ ሽልማት የሚበቁ የፎቶ ጋዜጠኞችን ማፍራት ነው።
አሉላ ከበደና መሰግናለሁ። በመቀጠል ደግሞ ዩናይትድ ስቴትስ ውስጥ በካንሰር የተያዙ የዩክሬን ህጻናትን ለማገዝ እየተደረገው ስላለው ርብርብ እንግዶ ወልዴ ይነግረናል።
የ13 ዓመቱ አሌክዛንደር ባታኖቭ የደም ካንሰር አለበት። ባለፈው ዓመት ጥር ወር ላይ ከካርኪቭ ወደ መዲናዋ ኪቭ ተወስዷል። የ7 ዓመቷ ክርስቲና ፑዤክ ከአሜሪካ ወደሚገኘው ሴንት ጁድ የምርምር ሆስፒታል የተወሰደችው በመጋቢት 2014 ነበር። ሁለቱንም ልጆች ሕክምና ወደሚያገኙበት ለመላክ የተቻለው በሆስፒታሉና ተብለስኪ በተሰኘ የበጎ አድራጎት ድርጅት አማካይነት ነው። ለትርፍ የማይሰራው ድርጅቱ በኪቭ መሰረቱን ያደረገ ሲሆን በዩክሬን በካንሰር የተያዙ ህጻናትን ይረዳል። ሩሲያ ዩክሬንን በወረረችበት ወቅት አሌክዛንደር ወይም ባጭሩ ሲጠሩት ሳሻ በካርኪቭ ክልል በሚገኘው መኖሪያ ቤታቸው ተኝቶ በመሰቃየት ላይ ነበር። እናቱ ናታሊያ ባታኖቫ እንደምትለው ሐኪሞች መጀመሪያ ላይ የጀርባ አጥንት ስብራት የገጠመው መስሏቸው ነበር።
መስኮቶቹን ሁሉ ዘጋን። ልጃችን ወለሉ ላይ ካለው ፍራሽ ላይ ተኝቶ ነበር። ከነ ልብሳችን ነበር የተኛ ነው። ከዛም መስኮቱ ተሰባበረ። በፍንዳታው ኃይልም በሩ ተከፈተ። ጣራው ተወዛወዘ። ልጃችንን ሳሻን ወደ ምድር ቤት መውሰድ አልቻልም። መንቀሳቀስ አይቻልም ነበር።
በስተኋላ ሆስፒታል መሄድ በቻሉና ሐኪሞችን ባገኙ ጊዜ ግን ልጁ የደም ካንሰር እንዳለበት ሐኪሞች አወቁ። እናም በጦርነቱ መሃል ሳሻ የራሱን ፍልሚያ ጀመረ። መጀመሪያ በዚያው በካርኪቭ ክልል ባለ ሆስፒታል፣ በኋላም ኪቭ በሚገኘው በኦክማዴት የሕፃናት ሆስፒታል። ሕክምናውንና ወደ ኪቭ ያደረገውን ጉዞ የሸፈነው ተብለትሽኪ የበጎ አድራጎት ድርጅት ነው። የደም ካንሰር መምተኛው አሌክዛንደር ባታኖቭ ወይም ቤተሰቡ እንደሚጠራው ሳሻ
ጀነሬተሮች ወልኪ
16 ቁጥር ሆስፒታል ትላልቅ ጀነሬተሮች ነበሩት። እናም ብዙ ችግር አልገጠመንም።
ዛሬ ሳሻ ስለ ችግር ማውራት አይፈልግም። እንደውም ስለ እርሱ የምትጨነቀው እናቱን ይረዳል። ከወረራው የመጀመሪያ ቀን ጀምሮ በጦር ግንባር የሚገኘውን አባቱንም ይደግፋል። የሳሻ እናት ናታሊያ ባታኖቫ
በብዙ ነገር ውስጥ አልፈናል። በተስፋ መቁረጥም በሁሉም ነገር ውስጥ አልፈናል። አንዳንዴ ልጄ ሳሻ ይረዳኛል፣ አንዳንዴ እኔ ረዳዋለሁ። በተራ እንረዳዳለን። አንዳንዴም እንጣላለን፣ መልሰን ሰላም እንፈጥራለን። ይህ ደግሞ ፍቅር ነው። አሸናፊውም እርሱ ነው።
ባለፈው ጸደይ ሳሻ የደም ሴሎችን የሚፈጥረውና በአጥንት ውስጥ የሚገኘው መቅኒ ተቀየረለት። ጨርሶ እንዲያገግምና አባቱም ከጦር ግንባር እንዲመለስ ተስፋ ያደርጋል።
Розкажеш тьоті, як тобі в Америці, як все діти, чи тобі подобається?
Я навчилася з коїм заявки.
Американин, інді та ганішат. Сент Джуд Хоспіталенс. От дешуаль? Інглізаня куанква, петки там реалоу.
Є сават таматуа Кристіна Пужек, Русія урарака мефецтамуа бафіт, бе лавів є кімотерапі хікмінна ба магнітлайна бареч. Бе гулет таматуа, яйнуа нерв лай бач сагэння. ከወረራው በኋላ በዩክሬን ሕክምና ማግኘት አልቻለችም። ማሪያ ፑሼግ የክርስቲና እናት ናት።
መጀመሪያ ላይ ከባድ ነበር። በጦርነቱ ምክንያት መድኃኒት ማግኘት አስቸጋሪ ነበር። እናም ዩክሬንን ለቀን ወጣን። ነገር ግን ወዴት መሄድ እንዳለብን አናውቅም ነበር። ምን ማድረግ እንዳለብን አናውቅም ነበር። በጣም ከባድ ጊዜ ነበር።
ከወረራው በፊት ለበጎ አድራጊዎች ምስጋና ይግባውና ክርስቲናና ሌሎች ህጻናት በአገራቸው ሆነው መድኃኒት ማግኘት ይችሉ ነበር። ቪያችስላቭ ቢኮቭ የትብልሽኪ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ናቸው።
ሩሲያ ወረራ ከፈጸመች በኋላ መድኃኒት መላክ የማይቻል ሆነ። በረራ የለም። በድንበር ላይም ረዥም ሰልፍ ነበር። በደንብ የሚሰራ ማቀዝቀዣም የለም። እናም ያለው ብቸኛ አማራጭ ልጆችን ወደ ውጭ መላክ ነበር።
የበጎ አድራጎቱ ዋና ስራ አስፈጻሚ እንደሚሉት ሩሲያ ወረራ በምትፈጽምበት ወቅት 1200 የሚሆኑ ህጻናት የካንሰር ህክምና በማግኘት ላይ ነበሩ። አብዛኞቹ እነዚህ ህጻናት ህክምናውን መቀጠል እንዲችሉ ወደ ሌሎች ሀገራት ተልከዋል። ክርስቲናና ሌሎች ሰባት ህጻናት በአሜሪካ ቴኔሲ ግዛት በሚገኘው የሴንት ጁድ የህጻናት ሆስፒታል ህክምናቸውን በማግኘት ላይ ናቸው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።